Bambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ይስጥልኝ አድማጮቻችን፣ እንደምን አምሽታችኋል? የጋቢና ቪኦኤ የአርብ ምሽት ታህሳስ 29 2014 ዓ.ም ልዩ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ልደቱ በሰላምና በጤና አደረሳችሁ እንላለን። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር አብራችሁ የምዘልቅ ይሆናል። ከኛ ጋር ካመሻችሁ ከምትሰማችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ዋው በጣም ደስ ይላል። ብዙ ሰዎችን እዚህ አግኝቻለሁ ከኒውዮርክ ከተለያየ ስቴት የመጡ ሰዎችንና ብዙ ሰዎች ደስተኛ እንደሆኑ ነው ፊታቸው ላይ የሚነበበውና እዚህም ያለው ድባብ በጠቅላላ በጣም ደስ ይላል።
አውዳመቱን በተመለከተ ካጠናቀርነው ልዩ ዘገባ ላይ የተወሰደ ድምጽ ነው የሰማችሁት። ቴክኖሎጂ፣ ስፖርት እንዲሁም ሌሎች የመዝናኛ መሰናዶዎችን ይዘናል። አሁን ሀብታም ስዩም ካለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያስደምጣችኋል።
አመሰግናለሁ ኤደን። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ በትግራይ ውስጥ በማይ አይኒ የስደተኞች መጠለያ ጣቢያ ላይ በተካሄደ የአየር ጥቃት 2 ህጻናትን ጨምሮ 3 የኤርትራ ስደተኞች መገደላቸውን መስማታችን በጣም አሳዝኖናል ሲሉ ተናግረዋል። ከስፍራው በደረሰን መረጃ መሰረት ሌሎች 4 ስደተኞችም ቆስለዋል ሲሉ የተናገሩት ኮሚሽነሩ UNHCR የህክምና እርዳታ ያደረገላቸው መሆኑንም ገልጸዋል። ስደተኞች ጨርሰው የጥቃት ኢላማ መደረግ የለባቸውም ያሉት ኮሚሽነር ግራንዲ በቦታው የተፈጸመውን በዝርዝር ማጥናት እንደሚከተል አስተውቋል። ድርጅታቸው ሁሉም ወገኖች ስደተኞችን ጨምሮ የሰላማዊ ሰዎችን መብቶች እንዲያከብሩም ጠይቀዋል። በሌላ በኩል የህዋት አመራር አባል አቶ ጌታቸው ረዳ የጠቅላይ ሚኒስትር አብይ ድሮኖች በደሮ ሐፋሽ አክሱም እንዳባጉናና ሽሬ ላይ ባደረሱት ጥቃት ብዙ ሰላማዊ ሰዎች ተገድለዋል ሲሉ ትናንት ባወጡት የትዊተር መልእክት ገልጸዋል። በጉዳዩ ላይ ከኢትዮጵያ መንግስት በኩል ምላሽ ለማግኘት ያደረግነው ጥረት አልተሳካም። ምላሽ እንዳገኘን ይዘን እንመለሳለን። ሆኖም የኢትዮጵያ መንግስት ከዚህ ቀደም የድሮን ጥቃትን በተመለከተ በሰጠው ምላሽ መንግስት በጦርነቱ ውስጥ ተሳትፎ የሌላቸውን ሰላማዊ ሰዎች ኢላማ እንደማያደርግ ማስታወቁ ይታወሳል። በሰሜን ኢትዮጵያ ያለው የሰብአዊ ሁኔታ አሁንም የማይታወቅና ተለዋዋጭ መሆኑን የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪክ ትናንት በሰጡት መግለጫ አስታወቁ። ቃል አቀባዩ በመግለጫቸው በትግራይ ያለው ሰብአዊ ቀውስ አሁንም የተባባሰ መሆኑን ገልጸው በሰመራና አላባ በኩል ብቻ ወደ መቀሌ የሚደርሰው መንገድ በተፈጠረው ውጥረት ሳቢያ በመዘጋቱ የአቅርቦት ችግር መፈጠሩን ገልጸዋል። እንደ አውሮፓውያን አቆጣጠር ከታህሳስ 15 ጀምሮ የሰብአዊ እርዳታ የጫነ አንድም ተሽከርካሪ ወደ ትግራይ አለመድረሱን ተናግረዋል። እንደ አውሮፓውያን አቆጣጠር ከጁላይ 12 ጀምሮ ወደ ትግራይ የገቡ ሰብአዊ እርዳታ የጫኑ ተሽከርካሪዎች 1338 ብቻ መሆናቸውንም ቃል አቀባዩ ገልጸዋል። እንዲገባ ከሚፈለገው የጭነ ተሽከርካሪ መጠን ጋር ሲታይ 12% ብቻ መሆኑንም አመልክተዋል። ቃል አቀባዩ የምግብ እርዳታዎችን ለማጓጓዝ ወደ 60 ሺህ ሊትር ነዳጅ እንደሚያስፈልግም አስታውቀዋል። በትግራይ የነዳጅና ጥሬ ገንዘብ በአስቸኳይ የማይደርሳቸው ከሆነ የተባበሩት መንግስታትም ሆነ መንግስት ያልሆኑ ድርጅቶች የእርዳታ አቅርቦት አገልግሎታቸውን እንደሚያቋርጡ ድጃሪክ አሳስበዋል። ቃል አቀባዩ በአፋር፣ አማራና ትግራይ አሁንም የሚፈናቀሉ ሰዎች መኖራቸውን ገልጸው ሁሉም ወገኖች በሶስት ክልሎች ዘላቂ የእርዳታ ተደራሽነት እንዲኖር እንዲፈቅዱ ጥሪያችንን እናስተላልፋለንም ብለዋል። ናይጄሪያ ውስጥ 2 ቻይናውያን በሚሰሩበት ቦታ ላይ በታጣቂዎች በተከፈተ ተኩስ 2 የአካባቢ ሰራተኞች መገደላቸውንና 3 ቻይናውያን ተጠልፈው መወሰዳቸውን የሀገሪቱ ፖሊስ አስታወቀ። ቻይናውያኑ የናይጄሪያ ኒጀር ግዛት ውስጥ ባለ የሃይድሮ ኤሌክትሪክ ግድብ ፕሮጀክት ላይ እየሰሩ እንደነበረ ፖሊስ አክሎ አመልክቷል።
ሀብታም ስዩምን ለዜናዎቹ አመሰግናለሁ። ከአሜሪካ ድምጽ ዋሽንግተን ዲሲ የአዲሱ ትውልድ ድምጽ የጋቢና ቪኦኤ የአርብ ምሽት ታህሳስ 29 2014 ዓ.ም ልዩ የገና መሰናዶ ነው በማዳመጥ ላይ የምትገኙት። አውደ ዓመታችሁን ከወዳጅ ቤተዘመድ ጋር በመሆን አሳልፋችኋል ብለን እናምናለን። አሁን ለዕለቱ አብይ ያደረግነው ርዕስ እንሻገር። በርካታ ቁጥር ያላቸው ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ ሀገር ቤት በመመለሳቸው ለዘንድሮ የገና በዓል የተለየ ድምቀት እንደሰጠው የአሜሪካ ድምጽ ያነጋገራቸው አስተያየት ሰጪዎች ገለጹ። በጠቅላይ ሚኒስትር አብይ አህመድ የቀረበውን ጥሪ ተቀብለው ከተለያዩ የዓለም አካባቢዎች የመጡ ኢትዮጵያውያን እንዳሉትም እነሱ በብዙ ቁጥር ወደ ሀገር መመለስ ከፍተኛ መልእክት የተላለፈበት ተግባር መፈጸማቸው ነው። ኢትዮጵያን በተመለከተ እየተሰራጨ ያለውን የተዛባ መረጃ ማጋለጥ ይቻልንበትና ያሸነፍንበት ነው በማለትም ያብራሩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በዓሉን አስመልክተው ባስተላለፉት መልእክት መጪው ጊዜ ለኢትዮጵያ ብሩህ መሆኑን አስረድተዋል። ዘጋቢያችን እስክንድር ፍሬው በተለይም በቤተ መንግስት ቅጽር ግቢ ውስጥ በሚገኘው አንድነት ፓርክ በጉብኝት ላይ የነበሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን አነጋግሮ ተከታዩን ልኳል።
ቆጥሮ በተለየ የውስጥና የውጭን ያስተባበረችው አዲስ አበባ በገና ሰሞን ይበልጥ ተነቃቅታለች። በባሉ ድባብ ደምቃለች። መንገዶቿ በእንቅስቃሴ ተሞልተዋል። ፓርኮቿ በጎብኚዎች ደምቀዋል። ለአንድ አመት በዘለቀው የሰሜን ኢትዮጵያ ጦርነት ድባብ ውስጥ ከስጋቱ ደመና በኋላ የተሻለ ተስፋ ያያየን ነው ይላሉ ያነጋገርኳቸው አስተያየት ሰጪዎች። አገሪቱ የገጠማት ፈተና ዜጎችን ይበልጥ ማቀራረቡን ምንም ነው የሚያምኑት። ከቤተሰቦቻቸው ጋር ሆነው በአራት ኪሎ ቤተ መንግስት ቅጥር ግቢ የሚገኘውን አንድነት ፓርክ ሲጎበኙ ያገኘኋቸውና ከአውስትራሊያ የመጡት አለመሸት ተስፋዬ ይህንን ሐሳብ ካንጸባረቁት አንዱ ናቸው።
ህዝቦችን አንድነት ታያለ፣ ህዝብን የሚያነሳሱ አንድ የሚያረጉ ነገሮች ታያለ። እና በተለይ ደግሞ እዚህ ዛሬ ስመጣ ያየሁት ነገር አንደኛ ሐሳቡን አፍላቂው፣ ሁለተኛ ደግሞ ሐሳቡን ሰብስቦ ተግባራዊ ያደረጉትን ሰዎች ሳላደንቅ ባልፍ በጣም ልፉግ ያሰኘኛል። እና ሪሊ ሙያተኞቹን ሐሳቡን ያፈለቁትን ሰዎች ሁሉ ላመሰግን እወዳለሁ። መንግስት ህዝብ እዚህ ገንዘቡን እንዲያፈስ ምናምን ሊል ይችላል። እኔ ግን በዛ መልክ አላየው። የኢትዮጵያን አንድነት ማጎልበት እና ኢትዮጵያኖች ክፉ ነገር ሲመጣ አንድ እንደሚሆኑ የሚያሳይ እና እንዳውም ለሌላው ለምዕራቡ ዓለም ኢትዮጵያኖች በቀላሉ የማይበረገጉ መሆናቸውን የሚያሳይ ትልቅ እንትን ነው። ስለዚህ ከገንዘብ አኳያ ማየት የለብንም። ይሄ ኢትዮጵያ በአሸናፊነት መውጣቷን የሚያሳይ ነው ይያማል።
የዘንድሮው በዓል የቅርብ የሩቁ በዛ ባለ ቁጥር የተገናኘበት ቤተሰብ የተሰባሰበበት መሆኑንም ያነጋገርኳቸው ዜጎች አስረድተዋል። ለዚህ ምክንያቱ ደግሞ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያንና ትውልደ ኢትዮጵያውያን የበዓሉን ሰሞን አስተካከው ወደ አገራቸው እንዲመለሱ ያቀረቡት ጥሪ ነው። ከኖርዝ ካሮላይና የመጣችው ብርቱካን አዳሙ እንደምትለውም በውጭ የሚኖሩ ኢትዮጵያውያን ከወትሮ በተለየ ቁጥር ወደ አገር ቤት መመለሳቸው የበዓሉን ድባብ የተለየ አድርጎታል።
ዋው በጣም ደስ ይላል። ብዙ ሰዎችን እዚህ አግኝቻለሁ። ከኒውዮርክ ከተለያየ ስቴት የመጡ ሰዎችና ብዙ ሰዎች ደስተኛ እንደሆኑ ነው ፊታቸው ላይ የሚነበበውና እዚህም ያለው ድባብ በጠቅላላ በጣም ደስ ይላል። አይ ሆፕ ብዙ ሰዎች ኢንጆይ እያደረጉ እንደሆነ እና ድባቡ የበዓልም ድባብ አለው። የደስታ ብዙ ሰዎች ደስተኞች ሆነው ነው ያየሁትና ከስድስት አመት በኋላ ነው የመጣሁት። አሁን ላይ በጣም ብዙ ዳያስፖራ አለ። በምትሄድበት ስፍራ ሁሉ ብዙ ከውጭ የመጡ ዜጎችን እያስተዋልኩኝ ነበርና አሁን ላይ ፕሪቲ ማች በጣም ብዙ ሰው ነው ያለው። ብዙ ሰው አስተውያለሁ። አሁን በጣም ያምራል ይሄ ቦታ። በተለይ በጣም እኔ ኢምፕረስ አድርጎኛል። በጣም የምንሄድባቸው ቦታዎች ሁሉ በጣም ጥንቅቅ ተደርጎ የተሰራ እንደሆነ ያስታውቃል። ካልቸራችንን፣ ባህላችንን፣ እኛ ኢትዮጵያዊነታችንን ሁሉ የሚገልጽ ነው። ሁሉ ነገር የማየው ነገር ሁሉ ኢቨን እኔ በፊት የማላቃቸውን ነገሮች ሁሉ እዚህ መጥቼ አይቻለሁና በጣም የሚያስደንቅ በጣም የሚደንቅ ነው። እዚህ ያለው ነገር ሁሉ በጣም የሚደንቃል።
ጠቅላይ ሚኒስትር አብይ አህመድ ያቀረቡት ጥሪ ዜጎች ወደ ሀገራቸው እንዲመለከቱ አድርጓል ይላሉ ከዳላስ የመጡት ሃና ተሾመ በበኩላቸው።
ይኸው ሌላ ሀገር እንሄዳለን፣ ሌላ ሀገር ቬኬሽን እናሳልፋለን፣ ገንዘባችንን፣ ጊዜያችንን፣ ልጆቻችንን ሌላ ቦታ እንወስዳለን። ግን አገርህ መተክ ገንዘቡንም ትምህርቱንም ሁሉንም ነገር ስታሳይ ደስ ይላል። ስለዚህ ጥሪ መጥራቱ በጣም ጥሩ ነገር ነው። አቢ መታችሁ መርዳትም አለብን ለቬኬሽን ሁሉ። ብዙ ጊዜ አይ ቲንክ ሰው መቶ ቬኬሽን ምንም አድርገው ይሄዳል፣ ግን መተክ እዚህ ለመርዳት ራሱ አይ ቲንክ ዋናው እሱ ነው። ደግሞ አሁን መተን መርዳት አይ ቲንክ ትልቅ ነገር ነው፣ ዋና ነገር ነው። አይ ቲንክ ያቢ እንትን ይሄ እሱ ይመስለኛል፣ መተን ለመርዳት ሀገራችንን።
ሉሊ ጸጋ ይባላለሁ። ከአሜሪካን ሀገር ኮሎምበስ ኦሃዮ ከዛ ነው የመጣ ነው።
ላይ ሚኒስትሩ 1 ሚሊዮን ዳያስፖራ በተሳሳ 29 ወደ ሀገር ቤት የሚል ጥሪ ነው ያቀረቡትና ለምን ጥሪው መቀበል ፈለጋችሁ?
እንዴ ጥሪውማ ልንቀበለው ይገባል የግድ። ለምን ሀገራችን ዞሮ ነው ገበያችንን ሰፖርት ማድረግ ስላለበት በደስታ ተቀብለን መጥተናል። በሚገርም ሁኔታ በጣም ብዙ ነው እና ደስ ይላል በጣም ያለው ሁኔታው አቀባበላቸው ሁሉ ነገር በጣም ደስ የሚል ነው በጣም ወደነዋል ያው እንጆይ ያደረግን
ኢትዮጵያን በዚህ ቁጥር ወደ ሀገራቸው መመለሳቸው የጠቅላይ ሚኒስትሩን ጥሪ ተቀበለው ምን መልእክት ነው የሚያስተላልፈው ምንድነው ተቀመጣ
ሀገራችን ሰላም መሆኗ እንደገና ደግሞ ውጪ ያለ ነው ሁሉ ግዜ የምንናፍቃት ሀገራችንን በዚህ ሁኔታ ተሰብስበን ያለ ረፍት ሁሉ ሰው ተሰብስቦ መምጣቱ ራሱ ምን ለወዳጅም ለጠላት በጣም ደስ በሚል ሁኔታ መልእክት ነው ይሄ ትልቅ ሜሴጅ ነው
ኢያሱ አብርሃም እና ጓደኞቹ ደግሞ የሁለተኛ ደረጃ ትምህርታቸውን አጠናቀው ለከፍተኛ ትምህርት ወደ ውጭ ለመሄድ በዝግጅት ላይ ናቸው ከውጭ ከመጡት ጓደኞቻቸው ጋር ሆነው በጠቅላይ ሚኒስትሩ የተሰራውንና በአራት ኪሎ ቤተ መንግስት ቅጥር ግቢ የሚገኘውን አንድነት ፓርክ ሲጎበኙ ነው ያነጋገርኳቸው
መሪያችንን የሰራውን ለማየት እናም የመጨረሻ ማመታችን ስለሆነ ያው ሀገራችንን አይተን ለመሄድ ፈስለፈለግን ነውና ያው ያገብ የመሪያችንን ስራ ለማየት በጣም ጓጉተን ነበር የመጣነው ሁላችንም እዚሁ ተደስተናል ከመሄዳችን በፊት ሀገራችንን የምንወደውን ሀገር ለምን አናየም ብለን ተሰብስበን የመጣነው እናም በጣም በደስታ ነው በሳቅታ ነው እንደዚህ የምንወጣው በጣም እናመሰግናለን ለዶክተር አብይና ለከንቲባውም ለሀገራችን ሁሉ ለመሪያችን በጣም እናመሰግናለን
የጠቅላይ ሚኒስትሩን ጥሪ በመቀበል በርካታ በውጭ የሚኖር ኢትዮጵያውያን ትውልደ ኢትዮጵያውያን እየመጡ ነው እንዴት አየው አንተ ቁጥራቸውን አንተም የምታውቃቸው ሰዎች እየመጡ አለና ከቁጥር አንፃር ካለፉት አመታት አንፃር እንዴት ነው የምታነጻጽረው አሁን ያለው ምላሽ እንዴት አየው
በጣም አስገራሚ ምላሽ በሀገራችንም እንደዚህ አምሮ ህዝባችን ተመልሶ በማየታችን በጣም ደስተኛ ነን እዚሁ ብቻ መቼስ ከተማ ውስጥም ብቻም ሳይሆን እዚሁ አንድነት ፓርክ ውስጥ ራሱ ብዙ ዳያስፖራ አግኝተን ስልክ ተደዋውለን ተቀያይረን በማያታችን ራሱ በጣም እዚህ ስላበቃን በጣም እናመሰግናለን እናም ያው አገራቸው ነው እንደዚህ ሲመለሱ በጣም ደስተኛም ነን እኛም እናም ወንድምና አቶቻችን ሲመለሱ በጣም ማየት በጣም ትልቅ ጸጋ ነው እና ለሱም በጣም እናመሰግናለን መሪያችን
እዚህ በዋና ከተማው የሚሆነው የሚንጸባረቀው ስሜት ትርጉሙ የሰፋ እንድምታው የተለየ መሆኑን ያነጋገርኳቸው ሰዎች አምናሉ የዚህ ምክንያቱ ደግሞ ግልጽ ነው ባይናቸው የገጠር የከተማው ሙቀት መለኪያ እዚህ ነው ያገሪቱ የልብ ትርታ የዜጎቿ ስሜት ማዳመጫ ማዕከልም ናት አዲስ አበባ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባሉን አስመርክተው ያስተላለፉት መልእክትም ለብሩህ ጊዜ ተስፋቸውን የገለጹበት ነው የኢትዮጵያ ቀሊነጋ ጽልመቱን ሰንጥቆ ጉዞ ጀምሯል ጀምበሯ ደምቃ ልትወጣ ከጨለማው ጋር ትግል ላይ ናት ብለዋል ጠቅላይ ሚኒስትሩ በዚህ ወሳኝ ወቅት ሁላችንም አቅማችን የፈቀደውን መስራት ከቻልን ያለ ጥርጥር የኢትዮጵያ ነገ ብሩህ ይሆናል የመከራ ዘመኗ እስከወዲያኛው ይሸኛል በማለት ማክረዋል ኢትዮጵያ የማትደፈር የማትታፈር ሀገር ሆና በአለት ላይ ትቆማለች ነው ያሉት ጠቅላይ ሚኒስትሩ በመልእክታቸው ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ
ኢትዮጵያ በየ አርብ ታህሳስ 29/2014 ዓመተ ምህረት ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ዛሬ የልደት በዓል በመላው ኢትዮጵያ ተከብሯል። እኛም ከዚህ ጋር አያይዘን ስለ በዓሉ ጥቂት ነገሮችን እናነሳሳ። ህብረ ብዕር የብዕር ዘመራ በተሰኘው የካህሳይ ገብረ እግዚአብሔር ሁለተኛ መጽሐፍ ላይ ካህሳይ ይሄው ዳመት በገጠሩ ኢትዮጵያ እንዴት እንደሚከበር በጥቂቱ እንዲህ ብለዋል። ልደት ከመንፈሳዊ ክብረ በዓልነቱ ባሻገር ከበዓሉ ጋር ተያያዥነት ያላቸው በርካታ ባህላዊ እንቅስቃሴዎች ይከናወኑበታል። ከነዚህ አንዱ የገና ጨዋታ ነው። በገና ጨዋታ አልፎ አልፎ የአካል ጉዳት የሚደርስ ቢሆንም ተጫዋቾቹ በዚህ የተነሳ ቂም በቀል አይዙም። ሌላው ቀርቶ በእለቱ ከጨዋታ ጋር በተያያዘ ለሚደረደሩ የስድብ ግጥሞች ከቻሉ አጻፋይ ምላሽ መስጠት እንጂ እገሌ እንዲህ አለኝ ብሎ ማክሮፍና መጣላት አይኖርም። ከና አባባሉም በገና ጨዋታ አይቆጡም ጌታ ነው የሚባለው። ይሄ የሚሆነው ያለ ምክንያት አይደለም። የገና ጨዋታ ግጥሞች በአብዛኛው የስድብ ግጥሞች ናቸው። ለአብነት ያህል አንዱ ሌላውን እየው መለል ብሎ የወንዝ ዳር ጉሎ ቂል ነው የዘን ብሎ እያለ በነገር ሊጎንጠው ይችላል። እንግዲህ የተሰደበው ወገን ሳይነኩኛል ለካም ሲነኩኛል ሸሽም እኮ ማጠጣለው እንደ ቃሪያኮሽም እያለ አጸፋዊ ምላሽ መስጠት ይጀምራል። ምናልባትም አሽከርና ጌታ እኩል መብትና ድርሻ የሚኖራቸው በገና ጨዋታ ወቅት ነው ማለት ይቻላል እያለ ይቀጥላል። ተከታዩ ዘገባችን ደግሞ ከቴክኖሎጂ ተቋም ጋር ያስተዋውቀናል። ካምብሪጅ ኢንዱስትሪስ ይባላል። አዲስ አበባ ረጴ ላይ የተቋቋመ ከተማዋ የተቸገረችበትን ቆሻሻ መልካም ውጤት ለመቀየር እየጣረ ያለ ተቋም ነው። ጥረቱም ዓለም አቀፍ ዕውቅናን አስገኝቶለታል። ስለ ተቋሙ እንቅስቃሴ ለማወቅ ኃላፊውን አቶ ሳሙኤል አልማዮን በስልክ ከዚህ ቀደም ሀብታሙ ስዩም አግኝቶ አነጋግሯቸው ነበር። ስለ ራሳቸውና ስለ ተቋሙ በጥቂቱ አስቀድመው ከሚናገሩበት ጭውውታቸው ይጀምራል።
በጣም ጥሩ። ይሄንን ቆሻሻ ወደ ኃይል ለመቀየር በፈረንጆች አቆጣጠር በ2011 አካባቢ ላይ 2010 እና 11 ላይ ጥናቶቹን ጀመርን። ከዛ በፊት እኔ እና አብረው መስራች ባልደረቦቼ ጋር በተለያዩ የዴቨሎፕመንት የቴክኖሎጂ ስራዎች ላይ ስንሳተፍ እንኖራለን። እኔ ተወልጄ ያደኩት ኢትዮጵያ ነው። ሃይ ስኩል እና ኮሌጅ ትምህርቴን እዚህ አሜሪካን ሀገር ነው ያደረኩት። አሜሪካን ሀገር ስታንፎርድ ዩኒቨርሲቲ ነው የተማርኩት በኢንጂነሪንግ ዲግሪ። ከዛ የስራ ፈጣሪ ወይንም አንትርፕረነር ሁኜ ደግሞ በኢንቨስትመንት ሳይድ ቬንሮክ ወይም የሮክፈለር ቤተሰቦች የኢንቨስትመንት ተቋም ውስጥ ኢንቨስተር ሁኜ ሰራ ነበረ። ስታርታፖችን ሳረግ መጀመሪያ ወደ አፍሪካ ሙቭ ሳረግ ካሜሮን ላይ ኢንቨስትመንቶችን ሰርተናል። ግን ኢትዮጵያ ውስጥ መኖርም ስጀምር ሌሎችም አፍሪካ ሀገሮች ወደ 12 አፍሪካ ሀገሮች ላይ የቴክኖሎጂ ኩባንያውን አዋቅሬ ያደጉ ስራዎችን ሰርተን ነበረ። ከዛ ቆሻሻ ግን በየቀኑ ፊት ለፊት ላይ የሚያጋጥም ቻሌንጂንግ ስራ ነው። ቆሻሻው በብዛት ይሰበሰብና out of sight out of mind ወይንም ከእይታ ከጠፋ ከአይምሮም ይጠፋ አለ እንደሚባለው፣ የሚወገድበት ቦታዎች ግን እንዴት አድርገው ከርሰ ምድሩን እየጎዱ እንደሆኑ፣ አየሩን እየጎዱ እንደሆኑ፣ እዛ አካባቢ የሚኖረውን ሰው የሚወገዱበት ስራዎች በጣም ለአካባቢያችን ጎጂ መሆኑን ስመለከተው በጣም አንገብጋቢ ስራ መሆኑን ነው ያየሁት። ከዛም የኔ ኮፋውንደሮች ጋር ዲፒ ክሊንቴክ አብረው መመስራች ባልደረቦቼ ጋር ዲፒ ክሊንቴክ ይባላል። ዲፒ ክሊንቴክ በዓለም አሉ ከሚባሉት ኩባንያዎች አንደኛው ነው በቆሻሻ ኃይል ማመንጫዎች። ደግሞ ለቆሻሻ ኃይል ማመንጫዎች የሚያስፈልጉትን መሳሪያዎችን የሚያመርት ኩባንያ ነው። እሱን አንድ ላይ በመሆን ኬምብሪጅ ኢንዱስትሪን ፈጥረን የቆሻሻ ኃይል ማመንጫ ለአፍሪካ ሀገሮች ለመስራት መግፋት ጀመርን። የረጲን ቆሻሻ ኃይል ማመንጫ የመጀመሪያ ፕሮጀክታችን ሆኖ ለአፍሪካ ሰርተንበታል።
እንግዲህ የተለያዩ ተቋማት በኃይል ምንጮች ላይ ለመስራት ሲፈልጉ የነፋስ ኃይልን የውሃ ኃይልን ቀድሞ ያስባሉ። እናንተ ግን ቆሻሻን ነው እንደ ጥሬ ዕቃ መጠቀም የፈለጋችሁትና እሱን ነው ወደ ኃይል መቀየር የተመኛችሁት። የዚህ ዋነኛ ምክንያቱ ምንድን ነው?
በጣም ጥሩ ጥያቄ ነው። በአንደኛው በኩል ስትመለከተው አጠቃላይ ሪኒዩብል ኤነርጂ ወይንም ታዳሽ ኃይልን ማመንጨት ስትፈልግ በተለያዩ አይነት ሰበጣጥሮ ኮምፕሊመንተሪ እንዲሆኑ ወይም እርስ በራሳቸው ደጋገፉ እንዲሆኑ ያስፈልጋል። ንፋስ ከሌለ የማያመነጭበት ጊዜ ነው ያለው። ፀሐይ የፀሐይ ብርሃን ከሌለ ወይንም ደመና ካለበት አያመነጭም። ሃይድሮም እንደምናውቀው እንትን ከሌለ አያመነጭም፣ ውሃው ከሌለ ወይም ዝናቡ ካልዘነበ። እነዚህ ደግሞ ፋሲሊቲዎች በብዛት ከመሃል ከተማዎች ብዙ ጊዜ ኃይል የምንጠቀመው መሃል ከተማዎች ላይ ነው፣ ከነሱ ግን ርቀው ነው። ለምሳሌ ኢትዮጵያ ላይ ብንመለከት የሃይድሮ ከውሃ ኃይል የምንጠቀምባቸው በብዛት on average 700 ኪሎ ሜትር ርቀው ነው ያሉት። ሶላሮቹ ምራቅ ብለው ነው በብዛት የሚገኙት። ሁሉም ጥቅምም አላቸው ዲስአድቫንቴጅም እና ጉዳትም አላቸው። ከቆሻሻ ኃይል ማመንጫ ጥቅሙ ምንድነው? ቆሻሻ እስካለ ድረስ 24 ሰዓት ሙሉ መስራት የሚችል አመቱን ሙሉ መስራት የሚችል ኃይል ማመንጫ ነው። 24 ሰዓት ቆሻሻ ደግሞ ሰው ካለ ቆሻሻ አለ። ቆሻሻ ደግሞ ለማስወገድ ስንፈልግ ላንድ ፊል ውስጥ የምናስወግደው ከሆነ በጣም ብዙ ቦታ ይፈጅብናል። ይሄኛው ሁለትን ወፍ በአንድ ድንጋይ መግደል እንደሚባለው ቆሻሻውንም በትክክለኛ መንገድ ለማስወገድ ኃይሉንም ደግሞ እዛው ከተማ ውስጥ 24 ሰዓት በሚያስፈልገን ጊዜ ለማመንጨት የሚያስችል ኃይል ማመንጫ ይሆናል። ሌሎቹንም ደግሞ አብሮ ጎን ለጎን መሄድ የሚችልና ኮምፕሊመንት ማድረግ የሚችል ፕሮጀክት ነው። ለዛም ነው በጣም የገፋንበት።
ምን አይነት ስራዎችን ሰራችሁ? በእነዚህ አመታት ውስጥ ምን ያክል ቆሻሻን ወደ ኃይል ለመቀየር እስቻላችሁ?
በጣም ጥሩ። ፕሮጀክቱን የፕላኒንግ ስቴጁ ወደ 2 አመት ተኩል በላይ ፈጀብን። ከዛ ኮንስትራክሽኑን ለመጀመር ኮንስትራክሽኑን ጀምረን ስራ ላይ ሙሉ ለሙሉ መዋል የጀመረው ሜይ 2019 ላይ ነው። ባለፉት 12 ወራቶቹ ፋሲሊቲው አሁን ይሄ የረጲ ቆሻሻ ኃይል ማመንጫ በኢትዮጵያን ኤሌክትሪክ ፓወር ነው ያስረከብነው። ባለፉት 12 ወራቶች ብቻ 530 ሚሊዮን ኪሎ ግራም ቆሻሻ ሰብስቧል። ይሄም አዲስ አበባ ውስጥ ከተሰበሰበው ቆሻሻ 90% በላይ ነው። ከተሰበሰበው ቆሻሻ 191 ሚሊዮን ኪሎዋት አወር ኤሌክትሪሲቲ ናሽናል ግሪድ ውስጥ አስገብቷል። ለቤት ፍጆታዎች ከ20% በላይ ሃውስሆልድ ኤሌክትሪሲቲ ፍጆታውን መያዝ የቻለ የኃይል ምንጭ ነው።
ትልቅ ስኬት ይመስለኛል። ለዛም ይመስለኛል በቅርቡ በዓለም የኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ዝርዝር ውስጥ ተቋማችሁ ተጠቀሰው። በዚህ ሁኔታ ላይ ስማችሁ መነሳቱ ምን አይነት ፋይዳ አለው? ለወደፊቱ ለሰሯቸው ላሰባችሁ ስራዎችስ የሚሰጣችሁ ተጨማሪ ጉልበት አለው ወይ?
ትክክል ነው። በጣም አስደስቶናል። እዛ የወርልድ ኢኮኖሚክ ፎረም ቴክኖሎጂ ፓዮነርስ ወይም ፈርቀዳጆች ላይ እንዳልከው መሰየማችን። እኛ ይሄንን ረፒን ገንብተን ከጨረሰን በኋላ ካሳካነው በኋላ ያለውን ጥቅም የከተማው ኢንፍራስትራክቸሩን የሚሰሩ ሰዎች በደንብ አንገብጋቢ መሆኑን የሚያዩት ነገር ነው። እኛ ግን አላቆምንም። መፍጠርን ከፈጣሪዎች ጋር ቴክኖሎጂዎቹን ማስፋቱን አላቆምንም። ወደ ሌሎች ሀገሮችም እናስፋፋው ማለት ነው። በዛም ሐሳብ መሰረት አሁን የጨመርናቸው ይሄንንም እንድናሸንፍ ያገዙን ነገሮች ለምሳሌ የምግብ ቆሻሻዎችን ለብቻው በማድረግ ኢንሴክት ፋርሚንግ ወይንም ዝንቦችን በማርባት ለዶሮ የፕሮቲን ፊድ ወይም የፕሮቲን ያለው ምግብ ማምረት ይችላል። እሱን አሁን ሌሎች ሀገሮች የምንሰራቸው ፕሮጀክቶች ላይ አብረን የከተትነው ነገር ነው። ሌላኛውም ደግሞ ከዚህም የወጣውም ደግሞ አሹን ብሎኬት በማምረት ስራዎችን አብሮ መሆን እንዲችል ኢንተግሬትድ የሆነ አብሮ የተሳሰረ ላይት ኢንዱስትሪያል ፓርክ አብሮት ይፈጠር በማድረግ የተለያዩ በጣም የሚያስደስቱ ፕሮጀክቶችን አሁን የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ፣ ኪንሻሳ ላይ፣ አሁን ዩጋንዳም ላይ ፕሮጀክቶችን እየሰራን ሌሎችም ሀገሮች ላይ ኢቭን ኢን ሌጎስ የተለያዩ ፕሮጀክቶችን እየሰራን ነው። ይሄንንም ደግሞ ኢትዮጵያ ውስጥ ኢትዮጵያን ኢንጂነሮች አብረውን የሚሰሩበት የሚያስፋፉበት ስራ በመሆኑ በጣም ደስተኞች ነን። ወደፊትም ደግሞ ኢትዮጵያም ላይ የተለያዩ ፕሮጀክቶችን ሌሎች ከተማዎችም ላይ ለማስፋፋት የረፒንም ፕሮጀክት ደግሞ እግዚአብሔር ካለ ወደ ፕራይቬታይዝ ማድረግ ከቻልን ራሳችን ሙሉ ለሙሉ ኢንቨስትመንቱን እኛው አድርገን እንደ ፕራይቬት ሴክተር ላይት ኢንዱስትሪያል ፓርክ አድርገንበት ተፋፋው ራይ ያለን እሱን ለማሳካት በጣም ጠንክረን እየሰራን እንገኛለን።
ይህንን ስራ የምታከናውኑበት ጣቢያ የሚገኘው ረጲ በመባል የሚታወቀው የአዲስ አበባ አካባቢ ነው። ከጥቂት ዓመታት በፊት በዚያ የነበረው የቆሻሻ ቁልል ተንዶ በርካታ ሰዎች ሕይወታቸውን ማጣታቸው ይታወሳል። ይሄ አደጋ ማህበረሰቡ በስራችሁ ዙሪያ ያለውን አመለካከት በምን መልኩ ቀይሮታል?
በጣም ጥሩ ጥያቄ ነው። በጣም በሚያሳዝን ሁኔታ ማርች 2017 ላይ ቆሻሻው እንዳልከው በመናዱ 116 ዜጎቻችን ህይወታቸውን አጥተዋል። በጣም የሚያሳዝን ነገር ነው። ይሄ ፋሲሊቲ ቀድሞ እንዲደርስልን ነው ለዛው የምንፈልገው። ይሄ ፋሲሊቲ በመኖሩ አማውን እንዳልኩክ ባለፈው አመት ብቻ 530 ሚሊዮን ኪሎ ግራም አይከማችም ነበር። መሬት ላይ የቆፈረን አንቀብርም ነበር። ወደፊትም ይሄ መሬት ላይ አሁን ሰንዳፋ ላይ ሄዶ ላንድ ፊል ብለን ያቋቋም ነው የተቋቋመው በመንግስት ነው። ሌሎችን ቦታ ላይ ተመልሶ የቆሻሻን ቁሌትን ማድረጉን አቁመን ቆሻሻ ኃይል አመንጭቶ በአምፖል ላይ የምታገኘው መብራት እንዲያገኝ ነው የተደረገው። እንደዚህ መናድ የሚመጡት structurally sound ያልሆኑ planned ያልተደረጉ ፕሮጀክቶች ላይ ዝም ብለን ቆሻሻ ስለምንጥል ነው። ይሄ እንደሚናድ ከመጀመሪያው ማንም የሚያልፍ ሰው የሚያየው ነገር ነው። ይሄ ፋሲሊቲ በብዛት ይሄንን ለሚያዩት ቆሻሻው እንዳይከማች እዛ ላይ ትክክለኛ በኩል ያስወገደ የዛን አካባቢ ቫልዩ በደንብ አድርጎ ኪፕ በማድረግ ይሄ ፋሲሊቲ ራን ሲደረግ እያንዳንዱን ፕሮሰስ በኢዩ የዩሮፒያን ዩኒየን ኢንቫይሮንመንታል ስታንዳርድን ሙሉ ለሙሉ በመከተል እንዲሰራ ተደርጎ ነው የተገነባው። ያ ማለት ሽታ እንዳይኖረው ምንም አይነት የድምጹ መጠን የተመጣጠነ ሆኖ ዊዝን 100 ሜትር ሬዲየስ ውስጥ ነዋሪዎች በደንብ አድርጎ መኖር እንዲችሉበት ተደርጎ የተሰራ ሞደርን ፋሲሊቲ ነው። እነዚህ ተመሳሳይ ፋሲሊቲዎችን ሌሎች አፍሪካ ሀገሮች ገና እየታዩ አይደሉም። እንታያቸው መሃል ኦስሎ ላይ፣ ኮፐንሃገን፣ ለንደን ሂትሮ ኤርፖርት አጠገብ 400 በላይ ፕላንቶች ዩሮፒያን ሀገሮች ላይ ነው በብዛት። አሁን ቻይናም ብዙ እየገነባች ነው። ሲንጋፖር፣ ጃፓን ነው በብዛት ያሉት። እኛ መሃል ከተማችን ላይ እሱን አድርገን ቆሻሻን ዝም ብለን በመጣልና እያከማቸን የሚደረመስ እንዳይሆን ያደረገና እንዴት አድርገን የመጠቀን ቴክኖሎጂ አመጣን ሀገራችን ላይ እውነተኛ ሆኖ ቆሻሻን አስወግዶ ወደ ጥቅም ወዳለው ነገር መቀየር እንደሚችል አሳይተናል። ከጎረቤት ያለው ሰው በደም ባደርጎ ያንን የሚያየውና የሚኮራበት ፋሲሊቲ በመሆኑ ያ በጣም ደስተኞች ናል።
እጅግ በጣም አመሰግናለሁ አቶ ሳሙኤል አለማየሁ። በቅርቡ በአለም ኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ተብለው ከተጠሩት ድርጅቶች መካከል አንዱ ስለሆነው ካምብሪጅ ቴክኖሎጂ ስራዎች ስለነገሩን ባድማጮች ስም አመሰግናለሁ። ከመለያየታችን በፊት በርካታ ወጣቶች ናቸው ይህንን መሰናዶ የሚያዳምጡት። ከታዳሽ ኃይል ጋር በተገናኘ ሊያውቁትና ይሞክሩት ይገባል የሚሏቸው ነገሮች ካሉ ባጭሩ ቢደግሙ።
አጣሙ በጣም ነው ማመሰግነው። እኔም ለወጣት ወንድሞቻችን ለወጣት እህቶቻችን ለናሳያቸው የሚገባው የታዳሽ ኃይል እና አካባቢያችንን የምንጠብቅባቸው ቴክኖሎጂዎች የወደፊት ዓለምን እንመቀየር የሚችሉ ቴክኖሎጂዎች ናቸው። እነሱን እኛም እየተጣጣረን ለናሳያቸው ኢኒሻል ፈንዲንግን ከፈለጉ ፕሮጀክቶችን በመስራት ዓለምን መቀየር የምንችለው ህይወታችንን መቀየር የምንችለው ቴክኖሎጂዎችን ወደ ሌሎች ሀገሮችም መላክ የምንችለው በእንደዚህ አይነት ነገሮች ላይ ሐሳቦቻቸውን ወደ ተግባር እየከተቱ ታዳሽ የሆኑ ነገሮች አዳጊ ነገሮች ናቸው። ታዳሽ የሆኑ ነገሮችና ከአካባቢያችን ጋር አብሮ የተያያዙ ነገሮች ወደፊት ሌተስት የሚባሉትና አጓጉ የሆኑ ቴክኖሎጂዎች እነሱ ናቸው። ለምሳሌ ምግብ ምርት ላይ ውሃን የማይጠቀሙ የምግብ አመራረቶች አመቱን ሙሉ ሊመረቱ የሚችሉ ምግቦች ባክቴሪያን ሞዲፋይ በማድረግ ኃይል ማመንጫዎች ባክቴሪያን ሞዲፋይ በማድረግ ፈርታላይዘሮች ወይንም ሲዶችን ማስተካከል እነሱ አይነት ብዙ ቴክኖሎጂዎች ወርልድ ኢኮኖሚ ፎረም ላይ የመጡት የወደፊት ታዳሽ ኃይልና ሰስቴይነብል ቴክኖሎጂዎች ናቸው። ይህን እንዲገፉበት እኛ የምናቃቸው ነገሮች ለማስተማር አሁን ኦንላይን ፕሮግራሞችን እንፈጥራለን። ኦገስት ላይ የኦንላይን ኮርሶች ሰርቲፋይ የምናረጋግባቸው ፕሮግራሞች እንፈጥራለን። ሁሉም በነፃ የኦንላይን ላይ በመግባት የሶስት ሳምንት ኮርስ ወስደው ሰርቲፊኬሽኖችን መውሰድ እንዲችሉ እንዴት አድርገው የሥራ ፈጣሪ መሆን የሚችሉት ነገሮች ለማገዝ ከጎናቸው ነን። ዓለምን መቀየር የምንችለው አገርን መቀየር የምንችለው የሥራ ፈጣሪ በመሆንና ከአካባቢያችን ጋር አብረን በማደግና አንድ በመሆን ነው። ላንደሞን ሁሌም ወተራቸው ስሱን ያጠገቡ ደሞ ሙሉ ሞስፋቸው ከሸረፈው ሙላቱ ከሰኝም ከመሩ ወጭን ላይ ወላቸው ሙሉ ወንደሩ አመየም በቀበይ ደሞ ካገር ተበብሽ የጆርቅሻ ቦሎው ደሞ ያምራል ዘለሽ ያሮ መጠነቱ ከወገብሻለው ሁሉን ቻያንጀትሽ ስሱን የሚችለው አውዳፋቱ ደርሶ ሲባላ ሲናገናይ ጀሸመጣሉ ደሞ ታብቂ ሸቅየ አስናበል በገና ጨዋታ
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የአርብ ምሽት የገና በዓል መሰናዷችንን እዚህ ላይ ፈጸምን። ስናስተናግዳችሁ ያመሸነው ኤደን ገረመው፣ በመስተንግዶ ኤልያስ አስማረ፣ በቅንብሩ ሀብታ ስዩም፣ በዜናዎቹ ሰለሞን አባተ፣ በአርቶቱ ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን ነው። በነገው ምሽት እንገናኛለን። እንሰናበታለን። ደህና ደሩ። Yeah.
Baba, you're changing up. They are the new one.